ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 29 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ምራል
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 29 ቀን 916 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም ወቅታዊውን ሁኔታ በሚመለከት በርኖስ ሳይገዙ ካባ በሚል ርዕስ ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዲሞክራሲያ ቅጽ 45 ቁጥር 3 የካቲት ወር 2012 ዓ.ም ተመረጠተም አገራችን የምትገኝበት የቀውስ ሁኔታና መፍትሄው በሚል ርዕስ የቀረበውን አሰምተን ክፍል 1 ፕሮግራማችን ይተናቀቃል። በቅድሚያ ዜና።
አፋኙ የብልጽግና ቡድን በፋኖ አባላትና በሌሎች ዜጎች ላይ የጀመረውን ግድያና አፈና አሁንም የቀጠለ መሆኑ ታውቋል። እሁድ ግንቦት 28 ቀን 11 ሰዓት ገደማ የአገዛዙ ኃይሎች በማዕከላዊ ጎንደር ዞን በማክሰኝት ከተማ በአንድ ምግብ ቤት ውስጥ የነበረውን የፋኖ አባል ለመያዝ ያደረጉት ሙከራ እስከ ምሽቱ 4 ሰዓት ድረስ የቀጠለ የተኩስ ልውውጥን አስከትሏል። በተኩስ ልውውጡ የፋኖ አባልና ሌሎች ሁለት ሰዎች የተገደሉ ሲሆን ከጸጥታ ኃይሎችም ውስጥ ቢያንስ አንድ የልዩ ኃይል አባል የተገደለ መሆኑን ተሰምቷል። የጸጥታ ኃይሎቹ በተኮሱት አርፒጂ እንዲሁም ቦምብና ሌሎችም ተተኳሽ የሞቱ ሰዎች አስክሬን መቃጠሉና እንዲሁም ከፍተኛ ግምት ያለው ንብረት መውደሙንም የዓይን እማኞች ተናግረዋል። የሞተው የፋኖ አዛዥ ሹመት አምባቸው የሚባል መሆኑንም ዜጎች ተናግረዋል። በሌላ ዜና በደቡብ ወሎ ዞን ወደምትገኘው ሃርቡ ከተማ በሽማግሌዎች አስተራቂነት ገብቶ የነበረው የአካባቢው የፋኖ አዛዥ ሻለቃ መሪ በአገዛዙ የስታይሎች ታፍኖ የተወሰደ መሆኑን ታውቋል። ከሻለቃ ጋር አብረው የነበሩት ሌሎች የፋኖ አባላት ግን አምልጠው ወደ ጫካ የገቡ መሆናቸው ተነግሯል። በተያያዘ ዜና በምስራቅ ጎጃም መርጦ ለማርያም ውስጥ የፋኖ ወይም የአማራ ሕዝባዊ ኃይል በሚል መጠሪያ የተቋቋመው ኃይል አደራጅ የነበረው የመቶ አለቃ ማስረሻ ሰጤ ቤተሰቦች በአገዛዙ ባለስልጣኖች እየተሰቃዩ መሆናቸው ለማወቅ ተችሏል። ማስረሻ ሰጤ ለመያዝ የአገዛዙ አፍራሽ ቡድኖች ያደረጉት ተደጋጋሚ ሙከራዎች ባለመሳካታቸው ቢተው ሰጤ የተባለ ወንድሙን በመያዣነት ይዘው ያቆዩት መሆኑም ታውቋል። ከወለደች ጥቂት ወራት የሆናት የመቶ አለቃ ማስረሻ ሰጤ እህት በጸጥታ ኃይሎቹ እየተንገላታች መሆኗንም ለዜና ተቋሞች የተናገረች ሲሆን አጎቱንና የአጎቱን ሚስትም ለተወሰነ ጊዜ አስረው በህዝብ ግፊት የለቀቋቸው መሆኑን ከቦታው ከተገኘ መረጃ ለማወቅ ተችሏል።
ወንደር ማክሰኒት ላይ ፋኖች የሚኖሩበት ቤት ውስጥ ያደረገችት አራት ፋኖችን ከበባ ውስጥ በማስገባት ብሬን ተንዱለን አፈንድሮም የከተማውን ህዝብ ለመረበሽና ሰላሙን ለመንሳት የሚደረግ እንቅስቃሴ በአስቸኳይ ሊቆም ይገባል በማለት የማክሰኝት አካባቢ ነዋሪዎች የዋሳስቧል ማለት ነው። በጎንደር ዙሪያ ማክሰኝት ከተማ የተፈጠረውን ነገር እንግዲህ ልዩሮች ልዩሮች የልጆች ሰባቶች አንድ የምንፈልገው ፋኖ ልጅ አለ እሱን እንወስዳለን ሲሉ የአማራ ፋኖ ደግሞ ልጅን አትወስዱም ዞር በሉ ከዚህ ሲሏቸው በጉልበት ለመውሰድ ከተማ ሶስት ሰዓት ጀምሮ እንግዲህ ይህን ተኩስ ልውውጥ አድርገዋል ማለት ነው። የአማራ ፋኖ እስካሁኑ ሰዓት ድረስ የተጎደውና የሞተው ባይታወቅም ሶስት ቦምብ ከሁለቱም ወገን እንደተወረወረ ዜና ደርሶናል። በተያያዘ ዜና የፋኖ አዛዥ ሹመት አምባቸውን ጀምሮ ሁለት ሰላማዊ ነዋሪዎች በጎንደር ዙሪያ ወረዳ ማክሰኝት ከተማ እንግዲህ ተሰውተዋል ማለት ነው። ይህ ነገር ከተከናወነ በኋላ ትጥቅ ለማስፈታት ያረፉበትን ቤት የከበበው አፋኝ የአብይ ጦር በአርቢጂ በቦምብና በሞተራዊት ተተኳሽ አውዳሚ የጦር መሳሪያዎች ጭምር በመደገፍ ከፍተኛ ድብደባ በማድረግ ቤቱ በሳት እንዲጋይና ፋኖ ምክትል ሻለቃ ሹመት አምባቸውን ጀምሮ ሌሎችንም ሁለት ሰላማዊ ነዋሪዎች በአሰቃቂ ሁኔታ በሳት ተበልተው ተገድለዋል ማለት ነው። እንግዲህ ይህ አፋኙ የአብይ ቡድን በሰሜኑ የሀገሪቱ ክፍል በርካታ የሽብር ስራዎችን እየሰራ ይገኛል። ይህንን በማውገዝ ህብረተሰቡ በከፍተኛ ንቅናቄ በህግ ማስከበር ሽፋን የሚፈጸመው እጅግ ዘግናኝና አስነዋሪ አረመኔያዊ የኩሬኑ ተግባር ህብረተሰቡን በከፍተኛ ሁኔታ አስቆጥቶ ማለት ነው። ከዛ ውጭ ደግሞ የራያ ቆቦ ህዝብ የተልባ ስፍሮቹ ያገዛዝ ቁጥረኞችን በመታገል እና ከፋኖ ጎን በመቆም በከፍተኛ ወኔ ያለውን ቁመናውን አረጋግጧል ማለት ነው። በትላንትና ሁለት በአማራይቱ ወሎ ወልዲያ ከተማ ነውረኛው የመከላከያ ሰራዊት ተብሎ በፋኖቻችን ላይ እርምጃ መውሰዱን መዘገባችን የሚታወስ ነው። እንግዲህ በትላንትና ሁለት ደግሞ የራያ ቆቦ ህዝብ እኔም ከፋኖ ጎን ነኝ በሚል ጽኑ አቋም ግዝብት ብሎ በመውጣት ሁሉን ተራ አጋርነቱ ለፋኖቻችን በማሳየት ላይ ይገኛል። ፍጥጫው አይሎ ቀጥሏል። ኦህዴዳዊ የአብይ አህመድ አሊ በፋኖቻችን ላይ ያስተላለፈው ውሳኔ ለመተግበር በመከላከያ ተብዬው አረመኔ ሰርታች ቡድን ሊጠቀም በመንቀሳቀስ ላይ እንደሆነ ተገልጿል። ሁለት በእስር ላይ የሚገኙ የፋኖ አባላት በእስር ቤት ውስጥ በወዳደር ፖሊሶች በተፈጸመባቸው ድብደባ ወደ ሪፈራል ሆስፒታል መላካቸው ተገልጿል። በአገዛዙ የታፈነው እስካሁን ሰዓት ድረስ ፋኖ ሲያዝ ክፉኛ ተጎድቶ ሆስፒታል መግባቱ እንጂ ህይወቱ ስለማለፉ ሆስፒታል ለተጎጁ ቤተሰቦች ማረጋገጫ አልሰጠም ተብሏል። በደቡብ ወሎ ዞን ከአንዱ ወረዳ ሀርቡ ከተማ ፖሊስ ጣቢያ በሰሞኑ ያገዘዙ አፈነ ከታሰሩ በርካታ የፋኖ አባላት የፖለቲካ ፓርቲ አባላት ጦማሪያን መካከል በወረዳው 032 ቀበሌ ወራባ ተብሎ ከሚጠሩ አካባቢ የታሰሩ የፋኖ አባል በቅጥረኞቹ በደረሰበት ከፍተኛ ድብደባ ህይወቱ ሳያልፍ እንዳልቀረ የተጎጂ የቅርብ ቤተሰቦች ገልጸዋል። ይህ የፋኖ ከሌሎች በርካታ የአካባቢ ወጣቶች ጋር በሀርቡ ፖሊስ ጣቢያ ታስሮ የነበረ ሲሆን ትናንት ምሽት ላይ በፖሊሶች ከፍተኛ ድብደባ ከሚፈጸምባቸው መካከል ሲራጅ መሐመድ እና ሌላ ለጊዜው ስሙ ያልታወቀ የፋኖ አባል ራሳቸውን በመሳታቸው ወደ ደሴ ሆስፒታል ቢወሰዱ ፋኖ ሲራጅ የነበረበት ሁኔታ ክሪስታል መሆኑን የገለጹት የውስጥ አዋቂዎች ተጎጂውን ለማየት ማንም የቤተሰብ አባል አይገባም የሚል ክልከላ መደረጉን ተከትሎ ፋኖ ሲራጅ በህይወት መኖሩን እንደሚጠራጠሩ ሽታ እየተናነቃቸው እንግዲህ ለስኖ ተዘጋቢ ይገልጸዋል ማለት ነው። ይህ ከዛዎች ከሰሞኑ ያፋኙ ጉድን ይፋመራ በግን ፋኖች ለማሰል መግባቱን አሳውቀናቸው ነበረ። ለፋኖ አባላት እና ለማህበረሰቡ ጥንቃቄ እንዲደረግ ጥሪ ማድረጋችን ይታወሳል። ትናንት አመሻሹ የአጋዥ ቡድን የተለያዩ የፋኖ አባላት ቤቶችን ከውስጥ አስገብተዋል። ከእነዚህም ውስጥ በፋኖ ታጋይ ለማ ከፍተኛ ድብደባ ተፈጸመ ወይም በፋኖ ታጋይ ለማ አሁን ያለበት የደረሰበት ሁኔታ እንደማይታወቅ አካባቢ መረጃዎች ደርሰዋል ማለት ነው። ስለሆነም የአማራ ህዝብ ትናንት በደሞ ካስከበረ ከወንድሙ ከፋኖ ጎን በመቆም በሽብር ተግባር የተሰማረውን የመንግስት አፋኝ ቡድን የአባቶቻችን የአርበኞች ደቀ መዝሙር በአባቶቻችን በአርበኞች በፋኖ የትግል መስመር ላይ እየተንቀሳቀሱ የአማራ ፋኖ ከፍተኛ ጥንቃቄ ሊያደርግ ይገባል። ከቀን ኢትዮጵያ ሲመውጣት ከፉከራና ከሽለና ወይም ደግሞ የራስን አግዝፎ ከማሳየት የሰራዊትን ቁጥር ከመናገር የአደረጃጀት ያስተላለፍን የመሳሪያን አይነት ከመናገር መቆጠብ መቻል አለበት። ብዙ ጊዜ ለጠላቶቻችን ስለ ጠላቶቻችን መናገር ወይም ደግሞ ያለን ውሳ በአደረጃጀት አውቶ በነዚህ መናገር ለበርካታ ጥቃቶች እንደሚዳረግ ማወቅ መቻል አለበት ማለት ነው። እንግዲህ ፋኖ በአንድ መዋቅር አደረጃጀቱን አስፍቶና አምልቶ በእጅግ በጣም ምሁራዊ በሆነ አካሄድ ኢትዮጵያን የመራ ስለሆን ሊያከናውን ይገባል ማለት ነው። እንግዲህ የአማራ ፋኖ የአማራ ህዝባዊ ኃይል የአርበኞቹ ልጅ በእውነት መሪውን በመምረጥ አካሄዱን በማሳመር በተለይ ዛሬ እንደ ባልደራስን ጨምሮ በርካታ ከዚህ በፊት በተካሄደው ምርጫ ተሳትፎ የነበሩ የአገዛዙ አጫፋሪዎች ዛሬ ደግሞ ተመልሰው መጥተውን ማህበረሰቡ ልብ ውስጥ ገብተው ይህን ምስኪን ማህበረሰብ እያማሱ ይገኛሉ። እና ዛሬም ነገም ትላንትም ኢትዮጵያ እስካለች ድረስ አብሮ ኢትዮጵያን መስርቶ ኢትዮጵያን ያኖረ ህብረተሰቡንም እንደራሴ አድርጎ አቅፎ የያዘ የአባቶቻችን ሲታገሉበት የነበሩት መስመር እኛ የምንታገልበት የሀብታን መስመር በመከራከል የአባቶቻችንን የትግል ትልም ልናሳካ ይገባል። ይህም በማስተዋልና በሰከነ አእምሮ በመንቀሳቀስ አገር የማዳን ራዕያችንን እናሳካ እላለሁ። ለዛሬ የነበረ ሪፖርት በዚህ ጨርሻለሁ። ጤና ይስጥልኝ።
በህግ ማክበር ሽፋን በስልጣን ላይ ያለው አገዛዝ ሰሞኑን በወሰዳቸው የአፈና እርምጃዎች ከ19 በላይ ጋዜጠኞችንና የሚዲያ ሰዎችን በቁጥጥር ስር ያዋለ መሆኑም የሚታወቅ ሲሆን ከተያዙት መካከል መዓዛ መሐመድና መስከረም አበራ ሰኞ ግንቦት 29 ፍርድ ቤት ቀርበው እንደነበረ ሁኔታውን የተከታተሉ ምንጮች ዘግበዋል። በዚሁ የፍርድ ቤት ውሎ መርማሪ ቡድኑ ምርመራውን እንዳላጠናቀቀ ገልጾ የ14 ቀናት የምርመራ ጊዜ ቢጠይቅም በቁጥጥር ስር የዋሉት ጋዜጠኞች በጠበቆች አማካይነት በዋስ ተለቀው ጉዳያቸውን እንዲከታተሉ ጠይቀዋል። ፍርድ ቤቱም ውሳኔውን ለመስጠት ለማክሰኞ ግንቦት 30 ቀን ቀጠሮ ሰጥቷል። ቅዳሜ ግንቦት 27 ቀን ቡርጂ ልዩ ወረዳ ያገዛዙ ሙሉ ድጋፍ ያላቸው የኦነግ አሸባሪዎች ወደ ገበያ በወጡ ንጹሃን ዜጎች ላይ የፈጸሙት ጥቃት 9 ሰዎች መገደላቸውና ከ21 በላይ ከፍተኛ የሆነ አካል ጉዳት የደረሰባቸው መሆኑን ለማወቅ ተችሏል። ሰኞ የቡርጂ ህዝብ አደባባይ ወጥቶ ድርጊቱን ያወገዘ ሲሆን ጥቃቱን ፈጽሟል ተብሎ የተጠረጠሩ 10 ግለሰቦች በቁጥጥር ስር መዋላቸውም ተነግሯል። በቤንሻንጉል ጉሙዝ ካማሽ ዞን ውስጥ በመህረድ ገብቶ ከህብረተሰቡ ጋር ተቀላቅሏል ተብሎ የነበሩ የጉሙዝ አሸባሪዎች እንደገና ወደ ሽብር የተመለሱ መሆናቸው ከቦታው ከሚደርሱ መረጃዎች ለማወቅ ተችሏል። ባለፈው መጋቢት ወር ሰላም በሰላም ተመልሷል የተባሉት ራሱን የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ብሎ የሚጠራ ቡድን አባላት በፈጸሙት ጥቃት በአካባቢው በሚገኙ ልዩ ኃይልና በጉሙዝ አሸባሪዎች መካከል የተኩስ ልውውጥ ተካሂዷል። በተኩስ ልውውጡ የሚጋ ወረዳ አስተዳዳሪና አንድ የአካባቢው ባለሀብት ከነ ልጁ የተገደሉ ሲሆን ከታጣቂዎችም በኩልም 16 እንደተገደሉ ከቦታው የደረሰው መረጃ ይገልጻል። በካማሽን የተፈጠረውን ውጥረት ተከትሎ በዞኑ የሰዓት እላፊም ታውጇል። እሁድ ጁን 5 ቀን 2022 ዓ.ም በቶሮንቶ ካናዳ ከተማ የኮሎኔሉን አገዛዝ በመቃወም ሰላማዊ ሰልፍ ተካሂዷል። በሰልፉም ላይ ከተያዙት መፈክሮች መካከል አብይ አህመድ ከስልጣን ይውረድ፣ የአማራ ጄኖሳይድ በአስቸኳይ ይቁም፣ አፋኝነት ያብቃ፣ ሁሉም የተታሰሩ የፖለቲካ እስረኞች ይፈቱ፣ እኔም ፋኖ ነኝ የሚሉ ይገኙባቸው ነበር። ሰልፉን በአለም አቀፍ ደረጃ ከተደረጉት አንዱ አካል ሲሆን የተዘጋጀውም በቶሮንቶ የአማራ ማህበር ድርጅቶች ነበር። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ለማ
ሁሉ ማያከራክር ብዙ እሱ ነው ነቴ ምሙናው ወዴ
ቀደም ተከተልን ለመዝለል ምኞት ሊኖር ቢችልም በይቻላል ፈረስ የብረት ግንብን ለማፍረስ መጣሩም አይከፋም ቢባልም ዋናውና መለስተኛውን አንገብጋቢውንና ሌላውን ለይቶ ማወቁ ጠቀሜታው ከፍተኛ ነው። በርኖስ ሳይገዙ ካባ እንዳይባልብን ብቻ ሳይሆን ሊጎዳን ከሚችልም ስህተት ለመራቅ ነው። ዋናውን ችግር ማየቱ ተስኖን በሆነ ባልሆነው እንዳንዳክር በሚልም ነው። ገዢዎች በፕሮፓጋንዳና ውሸታቸው እይታችን ወደ ምስራቅ መሆን ሲገባው ወደ ደቡብ ሊያደርጉት ሁሌም ይጥራሉ። ውስጣዊ ወይም የሀገር ውስጥ ችግር ሲወጣባቸው ደግሞ ህዝብን በብሔረተኝነት አቅጣጫ ቃኝተው በዙሪያቸው እንዲሰለፍና ታዛዥ እንዲሆንም ያደርጋሉ። የሚታወቅና ሁሌም የታየ ነው የህዝብን ትኩረት ወደ ውጭና ወደ አልባሌ ጉዳይ ላይ ማድረግ። በኢትዮጵያ ከህዝብ ደህንነትና ከሀገር አድን ስምሪት አንጻር ዋና ዋና ጥያቄዎችን ዘረኞቹ በመሸፋፈን ከተሰማሩ ትንሽ ቆይተዋል ብንል ትክክል ነው። በስልጣን ላይ ያሉት ዘረኞች ለምሳሌ ማን የደንቢዶሎ አማራ ተማሪዎችን እንደጠለፈ ጠንቅቀው ያውቃሉ። ምን እንደደረሰባቸውም እንዲሁ ያውቃሉ። ተማሪዎቹን ለማስፈታት ተገቢውን እርምጃ እንዳይወስዱ አጋቾቹ ወዳጆቻቸው ናቸው። ሁሉም ከዚያው ከጠባብነትና ዘረኝነት ምንጭ ተቀዱና ተቀናጅተው የሚሰሩ ናቸው። ሹሙ ለቡራዩ ነፍሰ ገዳዮችና ለሌሎቹ መንጋዎች ምን ያህል ጥብቅና እንደቆመ የታዘብነው ነው። ጅራፍ ራሱ መጥቶ ይጮሃል እንዲሉ ገዳዮቹ ሰለባንን ብለው ሲያወናብዱ ግን አብሯቸው መንጫጫቱንም ሰምተናል። ላለው የሰላም እጦትና የወንጀለኞች ጭፈራ ዋናው ተጠያቂ ዘረኞቹን ጋብዞና አቅፎ ያሰማራቸው አገዛዙ ነው ብንልም ሁሉም እንደሚያውቀው ባለመንጫውንና ወነጎቹን በቁጥጥር ስር ማዋል ቀውሱን ይገታው ይችል ነበር።
ግን ሹሙ እጁን በእጁ ሊቆርጥ የሚጠበቅ አይደለም። በመሆኑም ዋናው አቋሙ ማደናገርና የህዝብን እይታ አቅጣጫ መቀየር ሆኖ አለ። ህዝብን ሳይማክር ስልጣኑን ሁሉ የራሱ አድርጎ በኢትዮጵያ የነገ ይዘት ላይ በራሱና ለጠባብነቱ በሚያመች መንገድ ውሳኔም እየሰጠ ነው። አቅሙም ዝግጅቱም ከቶም በሌለበት አራት የሥራ ቋንቋዎች ብሎ በራሱ መወሰኑ ምንስ ጠቀሜታ ይኖረዋል? ያለውን ዘረኝነት ለማዳከምና ለማጥቃት መፍትሄው ይህ ነው ወይስ በሽግግር ሂደት ዴሞክራሲያዊ ሥርዓትን መመስረት? ፍየል ወዲህ ቀዝምዝም ወዲያ ፖለቲካ መጨረሻው ሁሌም ውድቀት መሆኑ ምንም ጥርጥር የለውም። የወያኔው ኮሎኔል ደግሞ ወደ ፋሽስትነት ሸርተት እያለ መሆኑ ህዝብ ጠርጥሯል። ጣራቶቹ እስከ ምርጫው ባለው ጊዜ ካልሸኙት መጨረሻው ወደ አምባገነንነት መጓዙ አይቀሬ ነው። ውሸታም አገዛዝ የውሸት ፋብሪካ በሀገር ሁሉ ያስፋፋል። ቀጣፊዎች ይፈለፈላሉ። መተማመን ጠፍቶ ድንበርበር ሲበዛም አምታቾችና ወስላቶች ገበያው ይደራላቸዋል። የሀገርን ታሪክ በራርዘው በአዲስ ይጽፋሉ። ታጋዮቹ መጽሐፍ ሆነው ታሪክ ሲሰሩ እነሱ አንገት ደፍተው እጅ ሰጥተው ታሪክና ሌላም ሲማሩ የነበሩት አይነቶቹ የመድረክ አባወራዎች ይሆናሉ። 27 አመት ወይኖ የነመለስን ጫማ ጠራጊ የነበረው ማፈሪያ ሁሉ ዛሬ ተረኛ ሆኖ በለስቀናኝ ብሎ አዲስ ታሪክ ይጽፋል። ወያኔን ታገልኩ፣ አኖሌ ሐውልትን አቆምኩ፣ አማራው ጋሞ ወዘተ በተከታዮች ሲጠቁ አላየሁም አልሰማሁም አልኩ ይለናል። ሹሙ ካረጀ ጣቃ በበለጠ ይቀደዳል ብንል ማጋነን ወይም መሳደብ አይሆንም። የሀገርና የህዝብ መሰረታዊና አንገብጋቢ ጥያቄ ዴሞክራሲ ሰፍኖ ህዝቡን የሚያገለግል ስርዓት እውን እንዲሆን ነው። በኢትዮጵያ ያሉት ኃይል ማመንጫ ግድቦች የህዝቡን እና የሀገራችንን የመብራት ኃይል እጥረት ሊያስወግዱ ሆነው ሳለ እስካሁን አልሆነም። የአባይ ግድብ በሚል ከግብጽም ከሌሎችም ግብግብ መግባቱ ጊዜው አለመሆኑ ግልጽ ነው። የሀገርን ሉዓላዊነት ያስረከቡት አገዛዞቹ ሆነው ሳለ ባገኙት አጋጣሚ ሁሉ የሀፓን መክሰስ ይቀናቸዋል። በተጨባጭ የሀፓ ለኢትዮጵያ ሉዓላዊነት በመቆሙ ይህ ነው የማይባል ችግርና ጥቃት ደርሶበታል። በአጼው ዘመን ጸረ አሜሪካ ጸረ ኢምፔሪያሊስት አቋሙን በመያዙ እስከዛሬ የዘለቀን የአሜሪካን ጠላትነት አትርፏል። በደርግ ዘመን የሀገር ሉዓላዊነት ለሶቪየት ህብረት ሲሰጥ ተቃውሞን ቀጠለ እንጂ ለኩባም ለመስኮብም ሲሰግድ አልታየም። ሶማሊያም ለምዕራብ ሶማሊያን ግንባርና ግዛት ዕውቅና ፈርሙልኝ ስትል እንቢ በማለት አቋም ያዘ እንጂ እንደ ወያኔ እሺ ብሎ አልፈረመም። በጣና በለስ ግድብ ግንባታ ጊዜ ከጣሊያኖቹ ግጭት የተፈጠረው በግድብ ግንባታ ውዝግብ ሳይሆን ወደ ነጻ ወዳልነው ግዛት መንገድ መስራት ሲጀምሩ ነው። ይህን ግጭት በውይይት ሮማ ከተማ በተደረገ ስብሰባ ፈተነው። ኩባንያው የግድብ ስራውን ቀጥሎ ወያኔ ሲገባ ስራውን አስቆሞ የግድቡን ስራ ቁሳቁሶች ሁሉ ወደ ትግራይ ከማጋጋዙ ባሻገር በቤኒሻንጉሎችና ሰፋሪ አማራዎች መካከል ግጭትን ቀስቅሶ ስራውን አደናቅፎ ቆይቷል። የአባይ ግድብ ሲባልም ግብጽ ለግንኙነት ያደረገውን ጥረት ድርጅቱ ሳይቀበል የቀረ ሲሆን የግንቦት ሰባት ቡድን መሪ በራሱ ቃል እንዳመነው በሻቢያ በኩል ግማሽ ሚሊዮን ዶላር ከግብጽ ተቀብሏል። ሹሙ ለስልጣን ሲበቃም ለግብጹ አልሲሲ ወላሂ ብሎ የሚጎዳችሁን አንሰራም ብሎ ሲመል ሲገዘት ያጋለጠውና ያወገዘው ኢህአፓ ነው። የሚፈልጉትን ሻጠር ግንቦት ሰባት የሚፈጽምላቸው ዓለም ሆኖን ሲረዱ ግብጽ ጥቅሟን ለማስጠበቅ በተደጋጋሚ በቀጥታም በእጃዙርም ኢህአፓን ለመገናኘት ያደረገችውን ጥረት እና ሙከራ ድርጅቱ አልተቀበለውም። ዛሬም የአባይ ግድብ ድርድርን ለግብጽ ወዳጅ ሰጥቶ ብልሽትሽቱን ካወጣ በኋላ ሉዓላዊነትን ጠበቅኩ በዚህ ጉዳይ ለሚለው መመጻደቁ ማን ላይ ቆመሽ ማን ልታም የምንላቸው ከመሆኑ ባሻገር ከሃዲውን አገዛዝ ሌላ መልክ ለመስጠት የሚካሄድ የተቀናጀ ቲያትር ነው እንላቸዋለን። በኢንጂነር ስመኘው ግድያ ማን ከግብጽ ተባበረ ለምንስ ተደፋፈነ ብንል መልሱን በግልጽ እናገኘዋለን። በሀገራችን ግድብ ሞልቷል። ለአባይ ግድብ አዋጡን ተው ያልነው ያው ገንዘቡን ሊበሉ እንጂ ወያኔ ይህን ግድብ ለመስራት ምንም ፍላጎት እንደሌለው ስላወቅንም ነው። እንዳልነው የመለስ ሜቴክ ቢሊዮን ገንዘብ በልቶ ግድቡን ቀጥ አደረገው ስራውን ከሞላ ጎደል አስቆመ። አሁንም በቶሎ ጨርሱልኝ ለመና ግድቡ ይጠናቀቃል በተባለው ጊዜ ብሎ መገመቱ ሞኝነት ነው። ለምንስ አባይ አባይን በሚል በጸረግብጽ ስምሪት ሲደፍቁ ማየት ተገደን? መልሱ ግልጽ ነው። የውጭ ጣላት በመፍጠር የህዝብ ትኩረት ከሽግግሩ ከደምቢዶሎ ከዘረኝነቱ ዞር እንዲል ነው። ሹሙ ከስሯልና አገር ወዳድ የሚል ታፔላ ሊለጠፍበት ነው። የደርግና ወያኔ ርድራጆች እርቃናቸውን ከወጡ በኋላ ከውድቀታቸው አልማር ብለው ዛሬም የጂውን ቡድን ሊቀባቡ እየሞከሩ ናቸው። ወያኔም ያን ሁሉ ወንጀል ጥፋቱን የረሳንለት መስሎት የአባይ ውሃዎችን ሉዓላዊነታችን ሹሙ ለአሜሪካ ግብጽ አስረከበም ሲል ማድመጥ ተገደናል። ድሮስ ከመጀመሪያውስ ኢትዮጵያን የባዕድ ጥገኛ ያደረጋት አንዱና ዋነኛው ወያኔ አልነበረምን? ከያባዎች ማንንም ቢሆን ማን ለኢትዮጵያ ሉዓላዊነት ቆምኩ ሊል የሚችል ኃይል የለም። ዛሬ ታዲያ የካሃዲ መንጋ ግልብጥ ብሎ ኢሃፓን በክህደት ሊከስ ሊወነጅል ሲቃጣ ማየቱ በሐቅም ይሰቀጥጣል። ከሶማሊያ ጋር ማን ተፈራረመ ተረዳዳ? ወያኔ የጦር መሳሪያ ግዥን ሰርዞ ለዚያድ ባሬ ማን ተቀመ? አሜሪካ ህዝብን በማፈን ማን አገራችንን ተከላካይ ጦር አልባ ሊያደርግ ተነሳ? ደርግ ራሱ። ማን ዚያድ ባሬን ጦር ገጥሞ መስዋዕት ሆነ? የኢትዮጵያ ህዝብ። በጣም የሚያስገርመው ደግሞ ካራማራ ላይ ድል ያስገኘው ፋሽስቱ ኮሎኔል ነው በሚል ዛሬም ባርነትን መርጠው ሊያወድሱት የሚጠሩትን ውሽልሽሎች ስንሰማ ነው። መኒሊክ በህዝቡ ብቻ ተመክቶ የሶማሊያን ሳይሆን የገዘፈውን የጣሊያን ጦር ያሸነፈ እንጂ ድክመቱን በነይሃፓ ለምሳሌ ወይም ሌሎች አሳቦና ከጉዳው ጥይ ብሎ መስኮብንም ደቡብ የመንንም ኩባንም ለምኖና እግረ መንገዱን ይሃፓን ጨፍጭፎ በስልጣን የቆየ ወይም ድልን ያገኘ አልነበረም። የወያኔም የሹሙም የወደቀው ፋሽስት ማጫፋሪዎች ቅንጣት ለከተና ይሉንታን የማያውቁ መሆናቸውን ካወቅን ጊዜ አልፏልና አንደነቅም። ውድቀታቸውንና ችግራቸውን በድርጅቱ ላይ ለማሳብ መጣራቸው ከንቱ ልፋት ነው። ወታደራዊ ችሎታን ያጡት ተሻጥረው ሳይሆን ተደናቁረውና ከቤተ መንግስት በሩቅ ርቀት ውጊያ ሊመሩ በመጣራቸው ነው። የቆላ አፈር ቀምሶ የደጋ እህል ዝሩበት ይል ነበር የተባለው ግብስ ኮሎኔል ሆነ አገርን ከጧቱ የካዱ ጠባቦችና ገንጣዮች ናቸው ኢትዮጵያን የጎዷት ያዋረዷት የቦረቦራት እንጂ ህይወቱን የገበረላት ይሃፓ በገፍ ሞተላት እንጂ ቅንጣትም መቼም ሲጎዳት አልታየም። በአባይ ጉዳይም ዛሬ የሉዓላዊነት ጠበቃ ነበርነን ባዮች የኢትዮጵያን ጥቅም ለባዕዳን አረብ ተባለ አሜሪካ የሸጡ ካህዲዎች ናቸው። የግብጽ ቀጥረኞችና ዘመናዊ ባንዳዎች ናቸው። ሐቁ ይህ ነው። የኢንጂነር ስመኘው ገዳዮች ይጋለጡ፣ የደምቢዶሎ አማራ ተማሪዎችን ያገቱና ያሳገቱ ለህዝብ ፍርድ ይቅረቡ። ድል ለኢትዮጵያ ህዝብ። የኢትዮጵያን ሉዓላዊነት የሚያስደፍሩ ሁሉ ይወገዙ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው። በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓ.ም ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓ.ም ተመረጠ። የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን ያጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ ያጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምጻቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሰረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማህበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ27 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር ምሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናቅፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስርነቀ ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጠገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት መስቀልቀል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ ባንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፍፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ካንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት፣ የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና ፈናዎች፣ ለእምነት ተቋሞች መቃጠል፣ ለምዕመናን ግድያዎች፣ ለሕገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ ያንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉሙዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ ባጭር ጊዜ ውስጥ ተከታይ መንጋዎችን በማስተማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብየው ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት፣ ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብትበው የያዟቸውን የችግሮች ምንጮች ነፍሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ሕግና አብሮ የመኖር ሥርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ሥርዓት ወደ ዴሞክራሲያዊ ሥርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀብለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት 2 ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንደ ትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል። ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዲሞክራሲ ስርዓተ መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ያሳዩ አልታዩም። ዲሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዲሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዲሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዲሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዲሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ ያንድነት መንግስት፣ ያደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዲሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተክባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍን እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየር ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር ሀብ የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ በህዝብ ዘነጻው እየተሳይካሄድበት በተጽዕኖ የጸደቀ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በተፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ በመንግስት አወቃቀር በምርጫ ስርዓት በምርጫ ቦርድ አስተያየም በሰንደቅ ዓላማ በብሔራዊ ቋንቋ በዋና ከተማ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስተርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነፃና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች የፍርዱ ተቋም የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነፃ መሆን አለባቸው። የአገርና የህዝብን ነፃነት ለመጠበቅ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነፃና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የሀገራችንም ሆነ የሌሎች በርካታ ሀገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በሀገሪቱ የሚገኙት መንግስታዊ መዋቅሮች ነፃና ገለልተኛ እንዲሁም ተጠሪነታቸው ለሀገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከመለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭን ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የእርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውን እናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ግንባችን አታየው ቅንነት የሞላው ሁሉንም ያቀፈ አለሙ በትናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነትን አትክር ኢትዮጵያዊነት ነው እናቸንፋለን።
ግንባችን አታየው ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቷል ወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። ያው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል። አንድ ነው ጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አሻም መጓደል። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች ያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ክን ጠብቅ ለአገር ተሰውተህ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ። ከራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ይሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ። የምድር አፈር ጭቃ በሰውነቱ ላይ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጠላው ይሸሻል። ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ። ሁሉ ሰው እያሻል አገር የሚሰራ ለምን ዞር በላት በል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀዣብራል የባጡን የቆጡን? ጊዜው ደርሶ ሊታይ ሁሉም ያውቀው ልኮን። የተቆራኘ ነው ጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ። ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሆኖ ይኖር በሀገሩ።